አድማጮቻችን ከዚህ ቀደም በነበረው ዝግጅታችን ከአብይ ርዕሳችን ሳጋ በተያያዘ ስለ ጸጸት አንስተን ነበር።
ያለፈውን ከመቀጠላችን በፊት መሸጋገሪያ የሆነን ዘንድ እስቲ ንስሐ ግቡ ስንባል ከምናሰልፋቸው ሰበቦች ጥቂቶችን መዘንኒና መሰናዶችን እንጀምር።
አምላካችን የልባችንን በር እያንኳኳ በአንድም በሌላም ይጠራናል። የኛ ምላሽስ ምን ይሆን?
እንዲህ ያለውበትን ሁኔታ እስቲ ተመልከቱ። በዚህ ኑሮ ሊሞላልኝ ቀርቶ በቀዳ በቀዳ ከጥላን ሳላልፍ ብሎ ይታገለኛል። በዚያ ላይ የኔን እጅ የሚጠብቅ ቤተሰብ አለ። ስለዚህ ሰርቼም ይሁን ሰርቄ ኑሮ ማሸነፍ ግዴታዬ ነው። ታዲያ እኔ በአሁኑ ሰዓት ሐቀኛ ባልሆን ይፈርድብኛል? ንስሐ ብገባ እንኳን ደግሜ ኃጢአት መስራቴ አይቀርም።
አንዴ ደግሞ የሚያስፈልገን ሁሉ ተሟልቶልን እያለ ከሁሉ በላይ መሆን ያምረናል። ለአምላካችን የጥሪ ድምፅም እንዲህ ያለ ምላሽ እንሰጣለን።
ቆይ በዚህ ዓለም ላይ ሲኖር እንዲሁ ዝም ብሎ በልፋት ብቻ የሚገኝ ስኬት አለ? ሁሌ እኮ ራስን መሆን አይቻል። እኔ ለመኖር ሁሉም በአፌ እየደደርኩ ማናናር አለብኝ። ሳልከፋ ማልቀስ፣ ሳልደስት መሳቅ፣ በቃ ገንዘብ ለማግኘት መዋሸት ማስመሰል ግድ ይለኛል። በዚህ ሁኔታ የታዲያ እንዲህ አድርጌ ነው ንስሐ የምገባው?
ለመሆኑ ኑሮን ማሸነፍ ምንድን ነው? የህይወት ስኬትስ እንዴ? ይሄ ደግሞ ጥያቄ ነው እንዴ ልንል እንችላለን። እንዲህ ብለንም እንመልስ ይሆናል። የሚያስፈልገንን ነገር በበቂ ወይም ከዛ በላይ በሆነ መጠን ማግኘት ነው። ለህይወት የሚያስፈልገን የተባለው ነገር ግን በአይን የሚታይና በእጅ የሚዳሰሰው ቁሳዊ ሀብትና ምድራዊ ገንዘብ ነውን? እስቲ ራሳችንን እናድምጥ። ለመሆኑ አለማዊ ብልጽግና ከምንም ነገር በላይ ያስፈልጋቸዋል ብሎ የነገረን ማን ነው? ወይስ ሌሎች አምነው የተቀበሉትን እንደ ፍጹም እውነት በጭፍን እየተከተልን ነው? እስቲ ህሊናችንን ጓዳ በጽሞና ፈትሽ። እኛ በእርግጥ በዋናነት የሚያስፈልገን ምንድን ነው? በእርግጥ በአለም ቅጥ ያጣው ቅንጦት ቢቀር መሰረታዊ ፍላጎቶቻችንን ማሟላት ይገባናል። መሰረታዊ ፍላጎቶቻችንን መፈለግም ተፈጥሯዊ ነው። ይህን ተፈጥሯዊ ስሜት በልቦናችን ያስቀመጠው ፈጣሪያችን መፈለጉን ሰጥቶን መንገዱን ይከለክለናል ብሎ ማሰብ ግን ቸርነቱን መጠራጠር ነው። እኛ ከሚያስፈልገን በላይ እንሻለን እንጂ በሀቅ ኑሮ እንድናሸንፍ እድሉን ሰጥቶናል። ሆኖም ግን ይህ መንገድ ረጅምና አድካሚ መስሎ ይሰማናል። ስለዚህ በአቋራጭ ውጤታማ ለመሆን ብሎም ለመክበር እንታገላለን። ባገኘነው ስለማንረካ ትግላችን የማያቋርጥ ይሆናል። ለዛም ነው የሰው ልጅ ህይወትን ለመጀመር በዝግጅት ላይ እንዳለ ይሞታል የተባለው። በህይወት ብንቆይም እንኳን የተመኘነውን ስንይዘው የተሻለ ያምረናል። ያንንም ለማግኘት በተገኘው ቀዳዳ ሾልከን ለማለፍ እንፍጨረጭራለን። በዚህ ሁሉ ሂደት ውስጥ የራሳችንንም ሆነ የሌሎችን ሰብአዊ ክብርና ማንነት ጨፍልቀን እንጓዛለን። በመጨረሻም ራሳችንን ወደር የማይገኝለት ባዶነት ውስጥ እናገኘዋለን። በሌሎች አይን ግን ሙሉ መስለን እንታያለን። ሰላማችንን ከእግዚአብሔር የምናገኘውን በረከትና ውስጣዊ እርካታችንን የሰዋንለት አለማዊ ብልጽግና መጨረሻው ባዶነት መሆኑ በእርግጥ ኪሳራ ነው።
ከዚህ ሁሉ አለማዊ ጉዛችን በፊት ሳይገባን በፍቅሩ በራችን እያንኳኳ የጠራንን አምላክ ድምጽ ብንሰማ ኖሮ ህይወታችን ሙሉና ጣፋጭ በሆነ ነበር። ኃጢአትም ማቆም አልችልም በሚል ፍራቻ ባንለየው ኖሮ በይቅርታው እየደገፈ በቤት ኖረን ነበር። አባታዊ በረከቱንም የጠገብን በአለም ብንከስርም ብናተርፍም ምንም ባልመሰለን ነበር። እርሱ ሁሉን ይሞላልና። ባስቲል ደግሞ ካለም ያለመላቀቃችን ምክንያት ለኑሮ መፍጨርጨር መሆኑ ይቀርና መዝናናት ላይ ያነጣጠረ ሆኖ ይገኛል።
ደግሞም አልፎ አልፎ ያው ከኩዮቼ ጋር መዝናናት እንደፈለግኩ መሆን ያምረኛል። እንዲህ እንዲያ ካላለፉትማ ከአለም ውጥረት እንዴት ማለፍ ይቻላል?
ከአለማዊነት ብንወጣ የሚቀበለን ህይወት ደስታ አልባ መስሎ ይሰማናል። መንፈሳዊም ህይወት በዓለም መከራ ተቀብለን ለሰማይ ደስታ ብቻ ምን ተጋበት የጭንቅ ህይወት እናርገን እንስለዋለን። ይህ ግን ፍጹም የተሳሳተ እይታ ነው። እግዚአብሔር ከመነሻው ሰውን ሲፈጥረው ባህሪው ደስታን እንዲሻ አድርጎታል። እስቲ ወደ ራሳችን መለስ ብለን እናጤን። ቸር የሆነ አምላካችን ኃጢአት ሰርተን ከምናገኘው ደስታ ወጥተን ጽድቅን መስራት ስንጀምር የበለጠ ደስታን አይዘጋጅልንም ብለን እናስባለን? ያውም የዓለም አድካሚ ውጣ ውረድን የሚያስረሳ የከበደ ሀዘንን የሚያሳርፍ እውነተኛና ማይጠፋ ደስታ። ካለም የምናገኘው ደስታ መከራን ሊቋቋም የማይችልና አንካሳ ነው። አምላካችን የሚሰጠን ደስታ ግን በምንም የማይናወጥ ነው። መከራን ቢገጥመን ከሐዋርያው ቅዱስ ጳውሎስ ጋር ሀዘንተኞች ስንሆን ዘወትር ደስ ይለናል እንላለን።
በዛ ላይ ደግሞ ከዓለም ውጣ ውረድ ጭንቅና ውጥረት ለማረፍ ከዓለም መውጣትን የመሰለ የተሻለ መፍትሄ የለም። ከዓለም አድካሚ ሀሩር ለማረፍ ደግሞ ቅድስት ቤተ ክርስቲያናችንን የመሰለ መሸሸጊያ የለም። ወደ አባታችን ቤት በቀረብን፣ ህጉን በጠበቅን፣ ንስሐ በገባን ቁጥር ሰላማችን ይበዛልናል። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም ብሎናልና ዮሐንስ ወንጌል ምዕራፍ 14 ቁጥር 27። አንዳንዴ መንፈሳዊነት በእድሜ የተገደበ ይመስል ዓለማዊነትን ከወጣትነት ጋር የንስሐ ህይወትን በእድሜ ከመግፋት ጋር አያይዘ ነው አፍላ እድሜያችንን ለዓለም እንሰዋለን። ለንስሐ ጥሪም እንዲህ አይነት ምላሽ እንሰጣለን።
ባይሆን በዓለም ተሯርጬ ከተሰካልኝ ወዲህ ስረጋጋ አድርጓል። ደግሞም ገና ወጣት ነኝ።
ከቤታችን በአንዱ ክፍል ውስጥ እሳት ቢነሳና ውጡ ብንባል እኛ ያለንበት ክፍል ስላልደረሰ ብቻ ገና ሳሎን እኮ ነው እሳቱ፣ እኔ ያለሁት መኝታ ቤት ነው፣ ምን ያስቸኩለኛል እንላለን። በእርግጥ ከእሳቱ በፊት የሚመጣው ጭስ ያለንበት ክፍል አልገባም ይሆናል፣ ወይም ከሞት በፊት የሚመጣው እርጅና በህይወታችን አላለፈ ይሆናል። የጭስ መልእክተኛ ከፊቱ ሳያስልክ ድንገት የሚመጣው እሳትንስ እንዴት እንችለዋለን? የእርጅናን ኮቴ ሳያሰማ ድምፁን አጥፍቶ ድንገት የሚመጣውን ሞትንስ እንዴት እንቀበለዋለን? የእኛ ክፍል እስኪያያዝ ጊዜ ያለኝ ብሎ ከመጠበቅ ገና የራቀው ክፍል ሲቃጠል ተጣድፈን ብንወጣ ኖሮ ከእሳቱን ባመለጥን ነበር። ሞት ከሩቅም ሆነ ከቅርብ ያሉ ወገኖቻችንን ሲነጥቀን ብንነቃና ከዘላለማዊ ሞት በንስሐ በር በኩል በጊዜ ብናመልጥ በስጋም በነፍስም እናተርፋለን። አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል ያለን አምላካችን ቃሉ የታመነ ነውና ማቴዎስ ምዕራፍ 6 ቁጥር 33። በጊዜ በቤቱ እንሰባሰብም ዘንድ በጉብዝና ወራት ፈጣሪን አስብ ብሎናል።
ስረጋጋ አድርገዋለሁ ብለን የምንሰጠውም የንስሐ ቀጠሮ መረጋጊያ ሳይሆን መዘናጊያ ጊዜ ይሰጠናል። ያሰብነው አላማዊ ስኬትና ቦታ ላይ ብንደርስም እንኳን የተረጋጋን አይመስለንም። ብናገኝም እንኳን ለአምላካችን ጥሪ የምናሰልፈው ሰበብ አሁንም አያቆምም።
እድሜ ልኬን በኃጢአት ተዘፍቄ ስኖር፣ ሀብት ሳፈራ፣ ንብረት ስቆጥር ለአፍታም ያላሰብኩት አምላኬን ዛሬ ወጣትነት ያልቆ ጉልምስናዬን እያገባደልኩ ባለሁበት ሰዓት ላይ ይህን ሁሉ የእድሜ ዘመን በደል ተሸክሜ ይቀበለኛል ማለት በራሱ ድፍረት ነው። እንዴትስ ለንስሐ እድል ይኖረኛል?
ሰይጣን ኃጢአት ከመስራታችን በፊት የእግዚአብሔርን ቸርነት ያሳየናል፣ ከሰራን ወዲህ ግን ለንስሐ እድል እንደሌለን ይነግረናል የሚል አባባል አለ። ይህ የጠላታችን ተስፋ የማስቆረጥ የሐሰት ዘመቻ ሲሆን እግዚአብሔር ወደ እርሱ በመጣን ጊዜ መቀበል ብቻ ሳይሆን በፍቅሩ ያጥበናል። ከበረዶም ይልቅ ነጭ እንሆናለን። መዝሙር 50 በፍቃዱ ከበረቶ ወጥቶ ያገኘውን በግ ባገኘው ጊዜ ከመቆጣትና ከመቅጣት ይልቅ ተሸክሞታልና።
እግዚአብሔር ጊዜው ቢዘገይም ወደ እርሱ የመጡትን ሁሉ ይቀበላል፣ በ11 ሰዓት የመጡትን ተቀብሏልና ማቴዎስ ምዕራፍ 20 ቁጥር 9። በመጨረሻ ሰዓት ንስሐ የገባውን ፈያታዊ ዘየማን ማለትም ከጌታ ቀኝ የተሰቀለውን ወንበዴ ተቀብሏልና ሉቃስ ምዕራፍ 26 ቁጥር 49። ስጋውያንና በስጋ የምንኖር እስከሆንን ድረስ ንስሐ የመግባት እድላችን በሩ ክፍት መሆኑን አንርሳ።
ውድ አድማጮቻችን፣ ለዛሬ አሰናዳ ነው ይህንኑ ነበር። ሳምንት ተከታዩን ክፍል ይዘን እስከምንገናኝ ቸር ያቆየን።